ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥቅምት 30 2015 ዓ.ም ዝግጅታችን ጀመረ። የናይሮቢ ውይይት ዛሬም ቀጥሏል።
የኢትዮጵያ መከላከያ ሰራዊትና የህወሓት አዛዦች ፕሪቶሪያ ውስጥ የተካሄደውን ስምምነት ተግባራዊ ማድረግ በሚያስችል ሁኔታ የጀመሩት ውይይት ናይሮቢ ውስጥ አሁንም እንደቀጠለ ነው። ዛሬ ወይም ነገ ይጠናቀቃል ተብሎ ይጠበቃል።
በዛሬ ሁለት መግለጫ የሰጡትን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለምን ነው የሰማችሁት። የዚህ ዜና ዝርዝር ከዜና በኋላ ይቀርባል። በትላንትናው ዕለት በዩናይትድ ስቴትስ የተደረገውን የምክር ቤት ምርጫ የሚዳስሱ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብ እና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምን አምሽታችኋል አድማጮች። የዓለም ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኦሮሚያ ክልል ውስጥ በመንግስት ኃይሎችና መንግስቱ በሽብርተኝነት በፈረጀው የኦሮሞ ነጻነት ጦር ታጣቂዎች መካከል በተካሄደ ከባድ ውጊያ በአስሮች የሚቆጠሩ ሰዎች መገደላቸውን የዓይን እማኞች እንደነገሩት አሶሲየትድ ፕሬስ ከናይሮቢ ዘግቧል። ቡድኑ የሚታገለው ለኦሮሞ ሕዝብ ደህንነት እንደሆነ እንደሚናገርም ጠቁሟል። ከኢትዮጵያ ፌዴራል ክልሎች ግዙፏ በሆነችው ኦሮሚያ በተለይም በምዕራብ አካባቢዎች ጦርነቱ የተባባሰው በሰሜን ከትግራይ ኃይሎች ጋር የተካሄደውን መጠነ ሰፊ ግጭት ለማስቆም እየተደረጉ ያሉት ጥረቶች በቀጠሉበት ወቅት መሆኑን የዜና ወኪሉ አስታውሷል። ምዕራብ ወለጋ ውስጥ ቢላ በሚባል ከተማ እንደሚኖር የጠቆመ አንድ የዓይን እማኝ ነግሮኛል ሲል ኤፒ ባሰራጨው በዚህ ዘገባ ባለፈው ሳምንት ጥቅምት 23 2015 ዓ.ም በትናንሽ አውሮፕላኖች ወይም ድሮኖች ሊሆኑ ይችላሉ የአየር ላይ ጥቃት ከተካሄደ በኋላ አስከሬኖች በየቦታው ወዳድቀው ማየቱን ገልጿል ብሏል። የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ ስለ ውጊያው ለቀረበላቸው ጥያቄ ምላሽ እንዳልሰጡትና ሆኖም ግን የኦሮሞ ነጻነት ሰራዊት ባለፉት ወራት ጅምላ ግድያ ፈጽሟል ሲል የኢትዮጵያ መንግስት እንደሚከስ አስታውቋል። በዓለም ዙሪያ በሰብአዊ ቀውሶች የተጎዱ ሰዎችን የሚረዳው ግብረሰናይ ድርጅት IRC ፕሬዚደንት ዴቪድ ሜለባንድ ትናንት ማክሰኞ በኢትዮጵያ ቀርሳ አካባቢ ጉብኝት አድርገዋል። በዚያ ግብረሰናይ ድርጅቱ በሚያካሂደው የሴቶችና የሕፃናት ጥበቃ መርሃ ግብር ከሚረዱ ነዋሪዎች ጋር ተወያይተዋል። ማዕከሉ በድርቅ ለተጎዱ ነዋሪዎች የገንዘብ ድጋፍ ለማድረስ እንዲሁም የንጹህ ውሃና የንጽህና አገልግሎቶች በማቅረብ እየሰራ መሆኑ ተመልክቷል። ፕሬዚደንቱ ዴቪድ ሜሊባንድ ባሰሙት ንግግር የአየር ንብረት ቀውስ ዓለም አቀፋዊ ችግር ነው፣ ይሁን እንጂ ከአየር ንብረት ለውጥ ጋር ተያያዥ የሆኑ አደጋዎች እየጨመሩና እየተባባሱ ባሉበት በአሁኑ ወቅትም ጭምር ቀውሶቹን የመቋቋሙ አቅም ጉዳይ ለየማህበረሰቡ የተተወ ጉዳይ ሆኗል ብለዋል። ይህም የሚከሰቱ አደጋዎች የረሃብ ቸነፈርና መፈናቀል ይበልጡን እንዲቀጥል የሚያደርግ ነው ሲሉ አሳስበዋል። የዩናይትድ ስቴትስ ምክር ቤትን ማንኛው የፖለቲካ ፓርቲ እንደሚቆጣጠር የሚወስነው የትናንቱ የአጋማሽ ጊዜ ምርጫ ውጤት እየተጠበቀ ነው። የምርጫው ውጤት የፕሬዝደንት ጆ ባይደንን የቀሪውን የአስተዳደራቸውን ዘመን የፖሊሲ ክንዋኔ እጣ ፈንታ የሚወስን ይሆናል። ለሕግ መወሰኛ ምክር ቤት አባልነት በተካሄዱት በርካታ ዋና ዋና ፉክክሮች እስከ ዛሬ ማለዳ የታወቁት የድምፅ ውጤቶች እጅግ የተቀራረቡ ሲሆኑ በሌሎች አካባቢዎች ደግሞ ወንበራቸውን ይዘው ለመቀጠል ተወዳድረው የቀናቸውም አሉ። የምርጫ አስፈጻሚ ባለስልጣናት ያንዳንዶቹ ፉክክሮች ውጤት እስኪለይ በርካታ ቀናት ሊወስድ እንደሚችል ከወዲሁ እያስጠነቀቁ ነው። ሪፐብሊካን ተፎካካሪዎች በብዛት ያሸንፋሉ ተብሎ የተጠበቀ ቢሆንም እስካሁን በተወካዮች ምክር ቤቱ ያሸነፉት መቀመጫ ከተጠበቀው ያነሰ ነው። ሆኖም የተወካዮች ምክር ቤቱን ለመቆጣጠር የሚያበቃ መቀመጫ ሊያገኙ ይችሉ ይሆናል ተብሏል። ከትናንት ማክሰኞ ከዋናው የምርጫ ውለት አስቀድመው ከ45 ሚሊዮን በላይ መራጮች በአካል ድምጽ ሰጥተዋል አለዚያም ልከዋል። አንዳንድ ተንታኞች በዚህ ምርጫ ድምጽ የሰጠው ሰው ብዛት ከመንግስቲውም ከፍተኛ ከሆነውና 115 ሚሊዮን መራጭ ድምጽ ከሰጠበት እንደ አውሮፓውያን አቆጣጠር ከ2018ቱ ያጋማሽ ጊዜ ምርጫ ሊበልጥ እንደሚችል እየተነበዩ ናቸው። የበርካታ ክፍላት ሀገር መራጮች ጽንስ ማስወረድ፣ የስፖርት ውጤት ውርርድ እንዲሁም ማሪዋናን ጨምሮ በተለያዩ ጉዳዮችም ላይ ድምጻቸውን ሰጥተዋል። በዚህ ምርጫ በሁለት ክፍላት ሀገር በሜሪላንድ እና በማሳቹሴትስ ታሪክ ተመዝግቧል። የሜሪላንድ መራጮች የመጀመሪያውን ጥቁር አገረ ገዢ ዲሞክራቱን ዌስ ሙርን መርጠዋል። ማሳቹሴትስ ደግሞ ሞራ ሂሊን የመጀመሪያ ሴት አገረ ገዢ አድርገው መርጠዋቸዋል። በዩናይትድ ስቴትስ ታሪክ ለአገረ ገዢነት የተመረጡ የመጀመሪያ በይፋ ተመሳሳይ ጾታ አፍቃሪ ሴት ናቸው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩጋንዳ ከኢቦላ ወረርሽኙ በተያያዘ ትምህርት ቤቶችን ከጊዜ ሰሌዳው ቀደም አድርጋ ለመዝጋት ማቀዷን ይፋ አድርጋለች። በሀገሪቱ 23 ተማሪዎች በኢቦላ የተያዙ ሲሆን ከመካከላቸው 8ቱ ለሞት ተዳርገዋል። የትምህርት ሚኒስቴሩ እንዳለው ካምፓላ፣ ዋኪሶና ሙቬንዴ ወረዳዎች ውስጥ ባሉ 5 ትምህርት ቤቶች ተማሪዎች ለኢቦላ ተጋልጠዋል። የሀገሪቱ ፕሬዚደንት ዮዌሪ ሙሴቪኒ ትምህርት ቤቶቹ ቀደም ብለው እንዲዘጉ የወሰኑት ተማሪ በሚበዛባቸው ትምህርት ቤቶች በሽታው ለመዛመት አመቺ ሁኔታ ስለሚፈጥርለት ያን ለመከላከል በሚል ነው ተብሏል። ፈረንሳይ አፍሪካ ውስጥ ከ10 ዓመታት በላይ ስታካሂድ የቆየችውን ጸረ ጂሃድ ተልእኮ የምታቆም መሆኑን ፕሬዚደንት ኢማኑኤል ማክሮን አስታወቁ። የፈረንሳዩ መሪ ይህን የተናገሩት የሀገራቸውን እቅዶች በስፋት በዘረዘሩበት ንግግራቸው ሲሆን ለሀገራቸው የኒውክሌር መከላከያና ከጀርመንና ከእንግሊዝ ጋር ያላት ግንኙነት አስፈላጊነት ዙሪያ በዝርዝር አውስተዋል። ፈረንሳይ በአውሮፓና በአፍሪካ በቀጣዮቹ ዓመታት ስለምትከተላቸው የመከላከያ ስትራቴጂዎች ቅድሚያ ትኩረቶችም አስረድተዋል። ፕሬዚደንቱ ለአፍሪካ ሀገሮች የምንሰጠው ድጋፍ ይቀጥላል፣ ነገር ግን ለሀገሮቹ ባስታወቅናቸው አዳዲስ መርሆቻችን መሰረት ይሆናል ብለዋል ማክሮን። በሌላ የአፍሪካ ዜና ዲሞክራሲያዊት ኮንጎ ሪፐብሊክ የሮይተርስ ጋዜጠኛን ከሀገር ማስወጣቷ ተዘግቧል። ፈረንሳዊቱ የሮይተርስ ዘጋቢ ሶኒያ ሮሊ የተባረረችው የስራ ፈቃድ ማመልከቻዋ ውድቅ ከተደረገ በኋላ መሆኑን የተገለጸው ጋዜጠኛዋ በመስከረም ወር ያስገባችውን የስራ ፈቃድ ማመልከቻ መልስ እየተጠባበቀች ሳለች ባለፈው ወር ኪንሻሳ ላይ የተካሄደውን የአየር ንብረት ጉባኤ እንድትዘግብ ፈቃድ ተሰጥቷት የነበረ ሲሆን ትናንት ማክሰኞ የሀገሪቱ ኢሚግሬሽን ፖሊስ በአውሮፕላን አሳፍሮ አስወጥቷታል ተብሏል። የተባረረችበት ምክንያት እንዳልተገለጸላት ጋዜጠኛዋ ተናግራለች። በመጨረሻም ስሎቬኪያና ሃንገሪን ጨምሮ የምስራቅ አውሮፓ ሀገሮች በመጪው ክረምት የዩክሬን ስደተኞች ቁጥር ይጨምራል ብለው እየጠበቁ ናቸው። ሩሲያ ባለፉት ወራት የዩክሬን የኤሌክትሪክና የማሞቂያ ኃይል ጣቢያዎችን ኢላማ አድርጋ ስትደበድብ ቆይታለች። በአካባቢው ቅዝቃዜው እጅግ የሚበረታ ሲሆን የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ በአሁኑ ወቅት ከ4 ሚሊዮን የሚበልጥ ሕዝብ የኤሌክትሪክ ኃይል እንደተቋረጠበት አስታውቀዋል። የሆነ ሆኖ ሩሲያ ወረራዋን ለመቀጠል ወታደሮቿን ማዝመቷንና ተጠባባቂ ጦሯን ለዘመቻ መጥራቷን እንደቀጠለች ነው። ባለፈው ወር የወደመውን የክራይሚያ ድልድይ እያደሰች ሲሆን የብሪታንያ የመከላከያ ሚኒስቴር ግን እድሳቱ አልቆ ስራ ለመጀመር ወራት ሊወስድ ይችላል ብሏል። ሩሲያ በተቆጣጠረቻቸው የዩክሬን አካባቢዎች ክሬምሊን ያሰማራቸው የስሜርቪካ ከተማ ከንቲባ ከባድ ውጊያ እየተካሄደ ነው ማለታቸው ተጠቅሷል። ይህ በዚህ እንዳለ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገሮች መሪዎች በመጪው ሐምሌ አጋማሽ ሊትዌኒያ ላይ ጉባኤ እንደሚያካሂዱ አስታውቀዋል። ባለፈው ሰኔ ማድሪድ ላይ ተሰብስበው እንደነበረ ይታወሳል። የህብረቱ ዋና ጸሐፊ የንስ ስቶልተንበርግ እንዳሉት ጉባኤተኞቹ የድርጅቱን የመከላከያ አቅም ለማሳደግ መወሰድ ያለባቸውን እርምጃዎች እንዲሁም የመከላከያ ወጪ መጨመርን እና ለዩክሬን የሚሰጠውን ድጋፍ መቀጠልን በሚመለከት ለመነጋገር እቅድ ተይዟል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጂት ታዬን ለዘገባዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። የኢትዮጵያ መከላከያ ሰራዊትና የህወሓት ወታደራዊ አዛዦች በናይሮቢ እያደረጉት ያለው ውይይት እስከ ነገ ሊቀጥል እንደሚችል የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። የሚኒስትሩ ቃል አቀባይ አምባሳደር መለስ ዓለም ዛሬ በሰጡት መግለጫ የተለያዩ ሀገራትና ዓለም አቀፍ ተቋማት ለሰላም ስምምነቱ ተግባራዊነት እንዲሁም ለመልሶ ማቋቋምና የመልሶ ግንባታ ስራዎች ድጋፍ እንደሚያደርጉ በመግለጽ ላይ ናቸው ብለዋል። ከተዋዋይ ወገኖች ጋር ተባብረን መስራታችንን እንቀጥላለን ያሉት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ደግሞ የስምምነቱ ቀጣይ ተፈጻሚነት ወሳኝ አለው ብለዋል። ኬኔዲ አባተ ዝርዝር አለው።
በደቡብ አፍሪካ በተደረሰው የሰላም ስምምነት አፈጻጸም ላይ በኢትዮጵያ መከላከያ ሰራዊትና በህወሓት ወታደራዊ ከፍተኛ አዛዦች መካከል እየተካሄደ ያለው ውይይት ዛሬ ለሶስተኛ ቀን ቀጥሎ ውሏል። ከትናንት በስቲያ ጥቅምት 28 2015 ዓ.ም የተጀመረው ይህ ውይይት በተሳካ መልኩ እየተካሄደ ነው ያሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ዛሬ ወይም ነገ እንደሚጠናቀቅ ወቅታዊ ጉዳዮችን አስመልክተው በሰጡት መግለጫ ተናግረዋል።
የኢትዮጵያ መከላከያ ሰራዊትና የህወሓት አዛዦች ፕሪቶሪያ ውስጥ የተካሄደውን ስምምነት ተግባራዊ ማድረግ በሚያስችል ሁኔታ የጀመሩት ውይይት ናይሮቢ ውስጥ አሁንም እንደቀጠለ ነው። ዛሬ ወይም ነገ ይጠናቀቃል ተብሎ ይጠበቃል። ይህ በሁለቱ ወገኖች የሚካሄደው ውይይት በቀጣይ ለሚደረገው የሰብአዊ አገልግሎትና የማህበራዊ አገልግሎቶችን ተደራሽ የማድረግ እርምጃ መንገድ የሚጠርግ ነው።
አምባሳደር መለስ የውይይቱን የትኩረት አቅጣጫ ሲያብራሩ ደግሞ ተከታዩን ብለዋል።
ትልቁ የመንግስት ትኩረት ወደፊት የማየት ነው። ያለፈው አልፏል፣ ወደፊት የማየት ፎርዋርድ ሉኪንግ የመሆን ስምምነቱ እንዴት ተግባራዊ ይሆናል፣ ዜጎች እንዴት የማህበራዊ አገልግሎት ያገኛሉ፣ ዜጎች እንዴት ሰብአዊ አገልግሎት ያገኛሉ፣ እንዴት ዳግም ግንባታ ማካሄድ ይቻላል፣ የነበረ ሰላማችን እንዴት መመለስ ይቻላል በሚሉ ጉዳዮች ላይ ነው እናተኩረው። ያለፈን ቁስል ማከክ ለማንም አይጠቅም፣ ትምህርት ግን ይወሰድበታል።
ባለፈው ሳምንት የተፈረመውን የሰላም ንግግር ያስተናገደችው የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስምምነቱን ለማስፈጸም የሚደረገውን ውይይት በማስተናገድ ላይ በምትገኘው ኬንያ ዛሬ ይፋዊ የስራ ጉብኝት ባደረጉበት ወቅት የሰሜን ኢትዮጵያውን ግጭት ለማስቆም የተደረሰውን ስምምነት በተመለከተ ከኬንያ ዋቻቸው ጋር ተወያይተዋል። ውይይቱን ተከትሎ በሰጡት የጋራ መግለጫ ላይ የኬንያው ፕሬዝዳንት ዊሊያም ሩቶ ባደረጉት ንግግር ስምምነቱን እንደሚያደንቁና ለተግባራዊነቱ ትኩረት ሊደረግ እንደሚገባ መግለጻቸውን የአሶሺየትድ ፕሬስ ዘገባ ያመለክታል።
We laud the just concluded agreement between Ethiopian government and the Tigray People's Liberation Front brokered by the Africa Union.
በኢትዮጵያ መንግስትና በህዝባዊ ወያኔ አርነት ትግራይ መካከል በአፍሪካ ህብረት አደራዳሪነትና በፕሬዝዳንት ኦሉሴጎን ኦባሳንጆ በፕሬዝዳንት ኡሁሩ ኬንያታና በደቡብ አፍሪካ የቀድሞ ምክትል ፕሬዝዳንት ፉምዝሌ ምላምቦ ንጉካ መሪነት ሰሞኑን የተደረሰውን ስምምነት እናደንቃለን። የስምምነቱን የተሟላና ሁሉን አቀፍ ተፈጻሚነት እንዲያረጋግጡ ሁሉንም ወገኖች እንጠይቃለን ነው ያሉት። የሰላም ስምምነቱ ባለፈው ሳምንት በደቡብ አፍሪካ በተፈረመበት ወቅት ዋና ሸማጋዩ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ ባደረጉት ንግግር የኢትዮጵያ መንግስትና ህወሓት ያለፈውን በመተው ዓለም ተግባራዊነቱን በትኩረት ለሚጠብቀው የሰላም ስምምነቱ ተፈጻሚነት በትጋት በጋራ ሊሰሩ ይገባል ሲሉ ማሳሰባቸው ይታወሳል። ስምምነቱን ለማስፈጸም በኬንያ ናይሮቢ እየተካሄደ ያለው አዲስ ውይይት በዋናነት የህወሓት ታጣቂዎች ችን ትጥቅ ማስፈታት በትግራይ ክልል የሰብአዊ እርዳታ ተደራሽነትን ማረጋጋትና መሰረታዊ አገልግሎቶችን ማስጀመር የሚሉ ጉዳዮችን እንደሚዳስስ ዋና አደራዳሪው የአፍሪካ ህብረት ውይይቱ በተጀመረበት ለት ባወጣው መግለጫ አስታውቋል። የከፍተኛው ታደራዊ አዛዦችን ስምምነት ተከትሎ መንግስት ከቁጥጥሬ ውጪ ባሉ የትግራይ ክልል አካባቢዎች የሰብአዊ አቅርቦቶችን ለማቅረብና የተጎዱ መሰረተ ልማቶችን ለመገንባት ተዘጋጅቻለሁ ያለ ሲሆን አምባሳደር መለስ በዛሬው መግለጫቸው የተለያዩ ሀገራትና ዓለም አቀፍ ተቋማት ይህን ተግባር እንደሚደግፉ በመግለጽ ላይ ናቸው ብለዋል።
የሰላም ሁኔታ በተመለከተ የሀገራችን ህዝብ ከዳር እስከ ዳር የደገፈው ነው። ዓለም አቀፉ ማህበረሰብም ለዚሁ አጋርነቱን ወገንታኝነቱን የገለጸበት ነው። የተለያዩ ሀገራት ዓለም አቀፍ ድርጅቶች፣ አጉራዊ ድርጅቶች፣ ዓለም አቀፍ የፋይናንስ ተቋማት፣ ታዋቂ ግለሰቦች፣ ተጽዕኖ ፈጣሪ ግለሰቦች ለዚህ የሰላም ስምምነት አስፈላጊውን ድጋፍ እንደሚሰጡ እንደሚያደርጉ የሚያሳዩ መግለጫዎችን የአጋርነቶችን ገልጸዋል። ይሄ ትልቅ ነገር ነው። ኢትዮጵያ መንግስት ምስጋናውን ይገልጻል። ወዳጆቻችን እና አጋሮቻችን በጦርነቱ የተጎዱ አካባቢዎችን ዳግም ለማቋቋም በጦርነቱ የተፈናቀሉ ወገኖቻችንን ወደ ቦታቸው ለመመለስ በጦርነቱ የፈረሱ መሰረተ ልማቶችን እንደገና ለመገንባት የሚደረገውን ጥረት እንደግፋለን የሚል ማረጋገጫ ሰጥቷል። ይህም በጎ ዜና ተደርጎ የሚወሰድ ነው።
ዩናይትድ ስቴትስ ለስምምነቱ ተፈጻሚነት የምታደርገውን ድጋፍ እንደምትቀጥል የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ኔድ ፕራይስ ትላንት በሰጡት መግለጫ ላይ በድጋሚ አረጋግጠዋል። በፕሪቶሪያ የተደረሰው ስምምነት በራሱ ትልቅ ጠቀሜታ ያለው ነው ያሉት ቃል አቀባዩ፣ ነገር ግን የስምምነቱ ትግበራ የግጭቱ መቆም ዘላቂነት እንዲኖረውና ትግራይ ክልልን ጨምሮ ለሰሜን ኢትዮጵያ ህዝቦች የሰብአዊ እርዳታ ፍሰት ዳግም እንዲጀመር ለማድረግ ወሳኝ ነው ብለዋል። ስለዚህ ከተዋዋይ ወገኖች ጋር ተባብረን መስራታችንን እንቀጥላለን ሲሉ ማክለዋል። ይህንን ሂደት እየመራ የሚገኘው የአፍሪካ ህብረት አጋር መሆናችንንም እንቀጥላለን ነው ያሉት። የስምምነቱን ቀጣይ ተፈጻሚነት የማረጋገጥ ኃላፊነት በናይሮቢ ውይይቱን እያደረጉ ባሉ ወገኖች ላይ የወደቀ ነው ሲሉም ተናግረዋል። መላው ኢትዮጵያውያንም ለስምምነቱ ተፈጻሚነት ኃላፊነት አለባቸው ያሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዛሬ በሰጡት መግለጫ በሀገር ውስጥና በውጭ ያሉ ኢትዮጵያውያን በመካከላቸው የተፈጠረውን መከፋፈል ትተው በቀጣይ ለሚሰሩ የመልሶ ግንባታና የተጎዱ የህብረተሰብ ክፍሎችን መልሶ የማቋቋም ተግባራት በአንድነት ሊቆሙ ይገባል የሚል ጥሪ አቅርበዋል። የህወሓት ዋነኛ ተደራዳሪ አቶ ጌታቸው ረዳ የናይሮቢ ውይይት በተጀመረበት ዕለት ባደረጉት ንግግር የሰብአዊ እርዳታ ወደ ትግራይ ክልል እንዲገባ ማስጀመር ለንግግሩ መተማመንን እንደሚጨምር አስረድተዋል። አክለውም በስምምነታችን ውስጥ የተዘረዘሩ በርካታ መፈጸም ያለባቸው ጉዳዮች አሉ፣ የአገልግሎቶች አቅርቦትን መልሶ ማስጀመር አንዱ ነው ያሉት አቶ ጌታቸው አገልግሎቶች በተመለሱ ቁጥር የበለጠ መተማመን ይፈጠራል፣ አሁን ልናመጣው እየጣርን ያለነውን ሰላምም ያጠናክራል ብለዋል። እኛ የገባነውን ቃል ለመፈጸም ቁርጠኛ ነን ሲሉም ተናግረዋል። የናይሮቢ ውይይት ሁለቱ አካላት በቅርቡ በተፈራረሙት ግጭት የማቆም ስምምነት አንቀጽ 6 መሰረት የሚከናወን ሲሆን ይኸውም ስምምነቱ በተፈረመ በአምስት ቀናት ውስጥ ከፍተኛ የጦር አዛዦች በመሬት ላይ ያለውን የጸጥታ ሁኔታ ግምት ውስጥ በማስገባት የትጥቅ መፍታት ጉዳዮችን ጨምሮ በስምምነቱ አፈጻጸም ላይ በዝርዝር ለመወያየት በተስማሙት መሰረት የሚካሄድ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ትላንት በዩናይትድ ስቴትስ የተካሄደው የምርጫ ቆጠራ አሁንም በመካሄድ ላይ ነው። ለሕግ መወሰኛው ምክር ቤት በተደረገው ፉክክር እስካሁን ሁለቱም ፓርቲዎች 48 መቀመጫዎችን ማግኘታቸውን ሮይተርስ ወደ ስቱዲዮ ከመግባታችን በፊት አስታውቋል። በተወካዮች ምክር ቤት ምርጫ ደግሞ ስቱዲዮ እስከገባንበት ሰዓት ድረስ ሪፐብሊካኖች 202 ለ185 በሆነ ድምጽ እየመሩ ነው። ምክር ቤቱን ለመቆጣጠር 218 መቀመጫዎችን ማግኘት ግድ ይላል። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ዘገባ እንግዱ ወልዴ እንደሚከተል ያቀርባል።
በአሜሪካ ምርጫ ኮንግረስን ማን ይቆጣጠራል የሚለው ገና አልተለየለትም። ፕሬዚደንት ጆ ባይደን በቀሪው ግማሽ የስልጣን ዘመናቸው ፖሊሲያቸውን ማስፈጸም ይችሉ እንደው የሚወስነው የትናንቱ ምርጫ የትኛው ፓርቲ ኮንግረስን ይቆጣጠራል የሚለው ይህ ሪፖርት እስከተጠናቀረበት ጊዜ ድረስ ገና አልተለየለትም። ይህ ሪፖርት እስከተጠናቀረበት ድረስ ዲሞክራቶቹ 48 ሪፐብሊካኖቹ ደግሞ 47 መቀመጫዎችን በሕግ መወሰኛው ምክር ቤት አግኝተዋል ሲል ሮይተርስ አመልክቷል። ዲሞክራቶቹ አንድ መቀመጫ ነጥቀዋል። በተወካዮች ምክር ቤት ምርጫ ደግሞ ሪፐብሊካኖቹ 199 ለ173 በመብራት ላይ ናቸው። ሪፐብሊካኖቹ ያጥለቀልቁታል ተብሎ ምርጫን በሚከታተሉ ተቋማት ሲነገር የነበረው ግምት ለጊዜው በታየው ውጤት የተወሰኑ መቀመጫዎችን ብቻ በመያዛቸውና የድምፅ ቆጠራውም ገና ባለመጠናቀቁ የግምቱን እውነተኛነት ለማወቅ መጠበቅ ግድ ሆኗል። ትናንት ከተደረገው ድምፅ አሰጣጥ በተጨማሪ 45 ሚሊዮን መራጮች ቀደም ብለው በፖስታ በኩልና በአካል ድምፅ የሰጡ ሲሆን በዚህ ምርጫ አጠቃላይ የድምፅ ሰጪዎች ቁጥር በእንደ አውሮፓውያን አቆጣጠር 2018 ከነበረው 115 ሚሊዮን ሊበልጥ እንደሚችል አንዳንድ ተንታኞች ግምታቸውን በማስቀመጥ ላይ ናቸው። በትራምፕ ይደገፉ የነበሩ እጩዎችስ ውጤታቸው ምን ይመስላል? ጻፊና የኖዋይ ካፒታሊስት የሆኑት ጄዲ ቫንስ በትራምፕ ይደገፉ የነበሩ እጩ ሲሆኑ በኦሃዮ የሴኔቱን ወንበር ከዲሞክራቱ ቲም ራያን ነጥቀዋል። በፔንሲልቬኒያ ግን ዲሞክራቱ ጃሽ ሻፒሮ በትራምፕ ሲደገፉ የነበሩትን ዳግ ማስትሪያኖን በአገረ ገዥነቱ ውድድር አሸንፈዋል። በኒው ሃምሽር ዲሞክራቷ ሴናተር ማጊ ሃሰን በትራምፕ የታጀቡትን ዳን ቦልዶክ ዘርረዋል። ቦልዶክ ትናንት ማታ ሽንፈታቸውን አምነው ንግግር አድርገዋል። ትኩረት ባገኘው የፔንሲልቬኒያ የሴኔት መቀመጫ ተቀራራቢ ውድድር በትራምፕ ሲደገፉ የቆዩት ታዋቂው ዶክተር መሐመድ ኦውዝ በዲሞክራቱ ጃን ፈተርማን ተሸንፈዋል። ጆ ባይደንና የቀድሞ ፕሬዚዳንት ባራክ ኦባማ ፈተርማንን ለማዳን ወደ ስፍራው ተጉዘው የምርጫ ዘመቻ አድርገው ነበር። በአሪዞና በምክር ቤትም ሆነ በሴኔት ውድድሩ ዲሞክራቶቹ በትራምፕ ይደገፉ የነበሩትን እጩዎች በመምራት ላይ ናቸው። ቆጠራው ገና በመካሄድ ላይ ነው። በግዛቱ አንዳንድ የምርጫ ጣቢያዎች የድምፅ መቁጠሪያ ማሽኖቹ እክል ገጥሟቸዋል። ከትራምፕ ጋር መልካም ግንኙነት የሌላቸው ሁለት ሪፐብሊካን ግን በኒው ሃምሽር ክሪስ ስኑኑ እና በጆርጂያ ብራያን ከምፕ አገረ ገዥነቱን ለማሸነፍ በቅተዋል። ብራያን ከምፕ ከትራምፕ ጋር የተቃቃሩት ባለፈው ምርጫ ትራምፕ ጆርጂያን አሸንፍ ያለው ብለው በሐሰት መናገራቸውን በመቃወማቸው ነው። በሚችጋንና በጆርጂያ ዲሞክራቶቹ በትራምፕ ከሚደግፉ እጩዎች ጋር ለሕግ መወሰኛ ምክር ቤት መቀመጫና ለአገረ ገዥነት ያደረጉት ፉክክር ቆጠራው ገና አላለቀም። ቆጠራው የፓርቲዎቹን የወደፊት ዕጣና የኮንግረስን ስሪት ይወስናል።
በተከታይ ወደ አማራ ክልል ነው የምናልፈው። በደቡብ አፍሪካ ውስጥ በኢትዮጵያ መንግስትና በህወሓት መካከል የተደረሰው የሰላም ስምምነት በጦርነቱ የተጎዱ የህብረተሰብ ክፍሎችን በእርዳታ ተደራሽ ለማድረግና ወደ ቀያቸው ለመመለስ አስተዋጽኦ ማበርከቱን የአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራሞች ማስተባበሪያ ኮሚሽን አስታወቀ። በክልሉ በጦርነቱ ምክንያት ከ1.4 ሚሊዮን በላይ በተለያዩ ጊዜያት ተፈናቅለው እንደነበር ያስታወሰው ኮሚሽኑ የሰላም ስምምነቱ ከተፈረመና አካባቢዎቹ በመንግስት ኃይሎች ቁጥጥር ስር ከዋሉ ወዲህ ከ170,000 ህዝብ በላይ ወደ ቀዬው መመለሱን ጠቅሷል። መስፍን አራጌ ተጨማሪ ዘገባ አለው።
በኮሚሽኑ የህዝብ ግንኙነት ኃላፊ ያስ መስፍን እንደሚሉት ጦርነቱ ባስከተለው ሰብአዊ ቀውስ ምክንያት ከ1.4 ሚሊዮን የሚልቅ የክልሉ ህዝብ እስከ 5 ጊዜ ከቀዬው ተፈናቅሏል። ተገኘ ያሉት መረጋጋትና ደቡብ አፍሪካ ውስጥ በኢትዮጵያ መንግስትና በህወሓት መካከል የተፈረመውን የሰላም ስምምነት ተከትሎ ተፈናቃዮችን ወደ ቀያቸው የመመለስ ስራ መሰራቱን አመልክተዋል። በቅርቡም ከ170,000 በላይ ሰዎችን ወደ ቀያቸው የመመለስ ተግባር መፈጸሙን አረጋግጠዋል። ይህም በሚቀጥሉት ጊዜያት ተጠናክሮ ይቀጥላል ነው ያሉት።
በሰሜን ወሎ ቁጥራቸው ከመቶ ሺህ በላይ የሚሆኑ ከጃራና መርሳ የነበሩ ተፈናቃዮች ወደ ቀያቸው የመመለስ ስራ ተከናውኗል። በዚህም ከራያ አላማጣ፣ ከራያ ባላ፣ ከቆቦ ከተማና ከቆቦ ዙሪያ ያሉ ወገኖቻችንን ወደ ቀያቸው የመመለስ ተግባራት ተከናውነዋል። በተመሳሳይ በሰሜን ጎንደርም እንደዚሁ ከመቶ አርባ ሺህ በላይ ተፈናቃዮች ተፈናቅለው ከዳባት ከተማና አካባቢው በጊዜያዊ መጠለያና በየዘመዶቻቸው ተጠግተው ይኖሩ ነበር። አሁን የተገኘውን አስተማማኝ ሰላም ምክንያት በማድረግ ወደ ቀያቸው የመመለስ ስራ ተሰርቷል።
ከክልሉና ፌዴራል መንግስት የተገኙ እንዲሁም ከዓለም አቀፍ ማህበረሰብ የተሰባሰቡ የምግብና የመድኃኒት እርዳታ ተፈናቅለው ወደ ቀያቸው ለተመለሱ ወገኖች መከፋፈል መጀመሩን ጠቅሰዋል። የሰላም ስምምነቱ ለተጎጂዎች የሚደረገው ሰብአዊ እርዳታ በተሻለ መንገድ እንዲሳለጥ አድርጎታል ብለዋል ኃላፊው።
የፌዴራል መንግስት ምግብ ነክ ያልሆኑ ድጋፎችን ለማቅረብ ስራ እየሰራ እንደሚገኘው፣ በተመሳሳይ የክልሉ መንግስት ከመጠባበቂያ ክምችቱ ለራያ አላማጣ 1000 ኩንታል ስንዴና አልሚ ምግቦችን ልኳል። አልባሳትም 6 ቦንዳ ልኳል። በሰሜን ሸዋም እንደዚሁ 1000 ኩንታል ስንዴ ልኳል። ክፍተት አለባቸው በተባሉት የፌዴራል መንግስት በትራንስፖርት እርጣት ለሚገጥመው ችግሩ ሊፈታ የሚችልና የህዝባችንን ረሃብ ሊያስታግስ የሚችል ድጋፍ እየተከናወነ ነው የሚገኘው።
የዓለም አቀፉ ማህበረሰብ ድጋፍ ከሰላም ስምምነቱ በፊት የሚጠበቀውን ያህል እንዳልነበር ያወሱት አቶ እያሱ የሰላም ስምምነቱን ተከትሎ መሻሻል እየታየ መሆኑን ገልጸዋል። ይሁን እንጂ በክልሉ ከደረሰው ጉዳት አንጻር እየቀረበ ያለው እርዳታ በቂ አለመሆኑን ተናግረዋል።
መንግስትና መንግስታዊ ያልሆኑ ድርጅቶች እንግዲህ ምግብ በማቅረብ ረገድ በተለይ በወረራው ጊዜ WFP ካደረገው ጥረት ባሻገር ምንም አይነት እንጆ የምግብና የመድኃኒት ተደራሽ አላደረጉም ነበር። በተደጋጋሚ የክልሉ መንግስትም ሆነ ኮሚሽናችን በርካታ ጥያቄዎችን አቅርቦ ነበር። በዚያ አካባቢ በደረሰው ወረራ ምክንያት ለከፋ የምግብና የመድኃኒት እጦት የተደረጉ ወገኖችን ተደራሽ ለማድረግ እንዲገቡልን ጥያቄ አቅርበን ነበር። ነገር ግን የዛን ጊዜ አነሰን ደረጀም ምላሽ የሰጠነ WFP ብቻ ነው። ከዚያ ባሻገር አንድም እንጆ ገብቶ ምላሽ አልሰጠንም። ነገር ግን አሁን መንግስት ባቀረበው ጥያቄ መሰረት ከመንግስት 70% 30% ደግሞ መንግስታዊ ካልሆኑ ድርጅቶች በWFCRS በአመልድ አማካኝነት የሚሰራጭ ድጋፍ እንዳለ አውቃል። ሌሎችም እንግዲህ እየተቀናጁ በርካታ ተግባራትን እያከናወኑ የካምፕ ግንባታ የሚገነቡ አሉ። አሁን አብረውን እየሰሩ እያከናወኑ እንደሆነ ነው ያለኝ መረጃ።
እንደ ኃላፊው በጦርነቱና ጦርነቱን ተከትሎ በተፈጠሩ ችግሮች በክልሉ ከ8.4 ሚሊዮን በላይ ህዝብ አስቸኳይ የዕለት ምግብ እርዳታ ያስፈልገዋል። ጦርነት ሲካሄድባቸው ከነበሩ አካባቢዎች አንዱ ራያ አላማጣ ነው። በራያ አላማጣ የሁልጊዜ ለምለም ቀበሌ ነዋሪ የሆኑት አማረ ጌታሁን የጦርነቱን መቀስቀስ ተከትሎ መጀመሪያ ወደ ቆቦ ከዚያም ጃራ መጠለያ ጣቢያ መቆይታቸውን ይናገራሉ። ሰሜን ወሎ ዞን አስተዳደር ወደ ቀያቸው ሲመለሱ ግን በጦርነቱ ምክንያት ተፈጠረ ካሉት የሰው ሞት፣ አካል ጉዳትና የንብረት ውድመት በተጨማሪ የከፋ ረሃብ እንዳጋጠማቸው ጠቁመዋል።
ህብረተሰባችን በጣም ተራቁቶ ነው ያገኘ ነው። ምንም ህብረተሰቡ ምንም ነገር የለውም፣ ተባዶ ነው ያገኘ ነው። እኛም ልክ እንደዛ ነን፣ ምንም ነገር የለንም። እዛ ከነበሩ ሰዎች ምህር ከመሆኑ አንጻር አንዳንድ ያሉት ነብሎች ከቤተሰብ ጋር ትንሽ ነገር እየተከፋፈልን ነው ህይወታችን የሚጀምረን ያለን።
የራያ አላማጣ ወረዳ ምክትል አስተዳዳሪ መሆናቸውን የገለጹት ዝናቡ በላይ ከ150 ሺህ የሚልቅ የራያ አላማጣ፣ የራያ ባላ፣ የአላማጣ ከተማ፣ የኮረም ኦፍላና አቅራቢያዎቹ ነዋሪዎች በጦርነቱ ምክንያት ተፈናቅለው እንደነበር አስታውሰዋል። ተፈናቅለው ከነበሩት 70 ሺህ የሚገመቱ ወደ ቀያቸው መመለሳቸውንና አሁንም በመመለስ ላይ መሆናቸውን አመልክተዋል። ተፈናቃዮቹን ተቀብሎ ያስተናገደው የሰሜን ወሎ ዞን ወደ ቀያቸው ሲመለሱም አስፈላጊውን የትራንስፖርት አቅርቦት በማድረግ በጀት በመመደብና ሌሎች ድጋፎችን በመስጠት ላበረከተው አስተዋጽኦ ምስጋናቸውን ገልጸዋል። ይሁን እንጂ ተፈናቃዮቹ ወደ ቀያቸው ሲመለሱ ቤት ንብረታቸውን በነበረበት እንዳላገኙትና ይህም ለሌላ ማህበራዊና ኢኮኖሚያዊ ችግር ዳርጓቸዋል ብለዋል።
ይህ ማህበረሰብ አሁን በሰላም ወደ ቤቱ መመለሱ ትልቅ ጸጋ ነው፣ ግን አሁንም እንደገባ እርዳታ ያስፈልገዋል። እርዳታው ምንድን ነው? የጥሬ እርዳታ ብቻ አይደለም። ቤቱ ላይ የነበረው እቃው በሙሉ ተዘርፎ ሄዷል። አርሶ አደሩ ለተወሰነ ጊዜ ተመልሶ እርሻውን አርሶ ምርት እስከሚያገኝበት ጊዜ ድረስ ከመንግስት እጅ ነው የሚጠብቀው።
በአካባቢው የደረሰውን ሰብአዊ ጉዳት ለመታደግ የምግብ እርዳታ እየደረሰ መሆኑን አቶ ዝናቡ ጠቅሰው ተፈላጊው ኮታ ሲሟላ እርዳታ የማከፋፈል ስራው እንደሚጀመር ጠቁመዋል። የሁልጊዜ ለምለም ቀበሌ ነዋሪው አማረ ጌታውን በበኩላቸው እስካሁን የደረሰ እርዳታ የለም ነው የሚሉት።
እርዳታ የሚባል የለም፣ እኛ ጋር አልደረሰም። ሰው መኖር የሚችለው የሆነ የዕለት ጉርሻ ሲያገኝ ነው እና መጀመሪያ መቅረብ አለበት።
በአንጻሩ በወረዳው ከ160 ሺህ በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ነው ምክትል አስተዳዳሪው የሚያስረዱት። የኢትዮጵያ መንግስትና ህወሀት ደቡብ አፍሪካ ውስጥ የሰላም ስምምነት ከመፈራረማ ከመፈጸማቸው በፊት ራያ አላማጣ፣ ራያ ባላና ኦፍላ አካባቢዎች ከህዋት ኃይሎች ነጻ በመሆናቸው እርዳታ ለማድረስ ባያስቸግርም የሰላም ስምምነቱ በትግራይ ለሚገኙና በጦርነቱ ለተጎዱ የህብረተሰብ ክፍሎች ሰብአዊ ተደራሽነትን ስለሚያረጋግጥ ጠቀሜታው የላቀ ነው ብለዋል አቶ ዘናቡ። ይህ በእንዲህ እንዳለ በዋግምራ ዞን ሰቆጣ አካባቢ የሚገኙ ያላማጣ ተፈናቃዮች አካባቢያችን ከህወሓት ኃይሎች ነጻ ቢወጣም ወደ ቀያችን የሚመልሰን አላገኘንም ብለዋል። ስማቸውን መግለጽ ያልፈለጉና በሰቆጣ ከተማ ተፈናቅለው የሚገኙ አንድ አስተያየት ሰጪ የትዳር አጋራቸውንና 3 ልጆቻቸውን አላማጣ ትተው ከተፈናቀሉ አንድ ዓመት እንዳለፋቸው ይናገራሉ። በሌሎች መጠለያ ጣቢያዎች የነበሩ ወደ ቀያቸው ሲመለሱ ሰቆጣ የሚገኙት እስከ 600 የሚደርሱ ተፈናቃዮች ወደ አካባቢያቸው ሊመለሱ አለመቻላቸውን በማስታወቅ ቅሬታቸውን ገልጸዋል።
መጠለያም ብዙ የለም እዚህና መጠጊያ የሌለው አለ ለሌላ ወጪ እየተዳረገ ነው። ሁለተኛ ደረጃዎች ደግሞ ወደ አላማጣ ወደዛው ሰላም ወደ ሆነበት አካባቢ ወይም ነፃ ወደ ወጣው አካባቢ ወደ አላማጣ እየሄዱ ስለሆነ አሁን እዚህ ያለው ሰው ዞር ብሎ የሚያየው የለም። ንብረቱን ቤቱን ጥሎ ይመጣል፣ ልጆቹን ጥሎ ይመጣል። እኔ ለምሳሌ አላማጣ ላይ 3 ልጆች አሉ፣ ባለቤቴም እዛ አለ እና እንዴት ነው ሌላው ገብቶ እናንተ የማትገቡት በሰላም ነው ወይ ቀራችሁ እያሉ ይጨነቃሉ ማለት ነው።
ጥያቄው የቀረበላቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራሞች ማስተባበሪያ ኮሚሽን ህዝብ ግንኙነት ኃላፊ እያሱ መስፍን ተፈናቃዮቹን ወደ ቀያቸው ለመመለስ ጥረት እየተደረገ ነው ሲሉ ነበር የመለሱት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች፣ መግቢያው ላይ የጠቀስነው ቁጥር ስህተት ነበረበት። በክልሉ በጦርነቱ ምክንያት ከ1.4 ሚሊየን ህዝብ በላይ በተለያዩ ጊዜ ተፈናቅሎ ነበር የሚለው ትክክለኛ ቁጥር መሆኑን መግለጽ እንወዳለን። በመቀጠል ወደ መቀለ ስናመራ ባለፈው ሳምንት የተካሄደው የሰላም ስምምነት ተከትሎ በመቀለ ከተማ የምግብ ሸቀጦች ዋጋ ቅናሽ እያሳየ ነው ተብሏል። በከተማው ያለው የገበያ ሁኔታ በአስተማማኝ ሁኔታ እንዲረጋጋም መሰረታዊ አገልግሎቶች በአስቸኳይ እንዲከፈቱ ነጋዴዎችና ሸማቾች ጠይቀዋል። ሙሉጌታ ጽብሀ ዝርዝር አለው።
ባለፈው ሳምንት ረቡዕ ጥቅምት 23 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከተካሄደ ወዲህ በመቀለ ከተማ ያለው ገበያ ያደረሰው ተጽዕኖ አስመልክቶ በከተማዋ ቀዳማዊ ወያነ ገበያ ተዘዋውሬ ሁኔታው ተመልክቻለሁ። በምግብ ሸቀጦች ላይ ቅናሽ እያሳየ መሆኑ ነው ነጋዴዎችና ሸማቾች የሚገልጹት። አለቃ አረጋዊ ገብረ ጨርቆስ የተባሉ በእህል ንግድ የተሰማሩ ስለ ገበያው ሁኔታ እንዲህ ያብራራሉ።
ሰላሙ አብይ ተስፋ ለለው ተግባር በተለይ ቃል ጥፋም ኮነ እክሊ ሰርገን 11000 ነይሩ።
በሰላሙ ጉዳይ ትልቅ ተስፋ አለን፣ በተለይ ቶሎ ተግባራዊ ቢሆን እንላለን። ሰርገኛ ጤፍ 11000 ብር ይሸጥ የነበረ በአሁኑ ጊዜ ከ6000 እስከ 6500 ብር እየተሸጠ ነው። ነጭ ጤፍ 14000 እስከ 13500 ብር ይሸጥ የነበረው ደግሞ 10000 ብር አካባቢ እየተሸጠ ነው። ይህ የሚመጣው ከመሆኒ ብቻ አካባቢ ነው። አላማጣ ዝግ ነው። ጨርጨርም ዝግ ነው። መንገዱ በምዕራብ አቅጣጫ በሽረ በኩልም ዝግ ነው። ወቅቱ ጥቅምትና ህዳር ቢሆንም በሁሉም አቅጣጫ መስመር ቢከፈት ይቀንስ ነበር። ሰላሙ ተከትሎ ከመሃል አገር ቢመጣ ደግሞ በደንብ ይቀንስ ነበር። በተለይ ነዳጅ ቢገባ አሁን ውድ የሆነው ትራንስፖርት ይቀንስ ነበር። 1 ሊትር ነዳጅ በጥቁር ገበያ 350 ብር እየተገዛ ያለ፣ ከነዳጅ ማደያ የሚገዛ ነዳጅ ቢኖር ደግሞ በደንብ ይቀንስ ነበር ነው ያሉት። የስንዴ ዋጋም በኩንታል ከ10000 ብር ወደ 7000 ብር አካባቢ ቀንሷል ብለዋል። በበርበሬ ንግድ የተሰማራች ሰምሃል ኪዳነ የተባለች በበኩሏ
701 ኪሎ ነይሮ አብዚ ሕጂ ሰዓት ግን 500 ንብሎ ብሰላም ምክንያት ብተስፋ በቃ ዝነበሮ ካብ
700 ብር ለአንድ ኪሎ ግራም የነበረው በርበሬ አሁን 500 ብር እየተሸጠ ነው። በሰላሙ ስምምነት ተስፋ በማድረግ ነጋዴው ይቀንሳል ብሎ ስላመነ የያዘው በቅናሽ ነው እየሸጠ ያለው። ህዝባችንም ተጨቁኗል፣ በጣም ተርቧል፣ አጥቷል። ሰላም በመሆኑ ተጠቃሚ ነን። በጦርነት ኪሳራ እንጂ ልማት የለም። ድርድር ተከትሎ ባንክ ቢከፈት፣ የቴሌኮሙኒኬሽን አገልግሎትን ቢጀመር፣ እንዲሁም ነዳጅ እንዲገባ ነው ተስፋችን ነው ያለችው። በገበያው ሸቀጦች እየሸመቱ ያገኘኋቸው አቶ ሩፋኤል ተስፋ እየተባሉ በበኩላቸው
ለመግዛት የመጣሁት እነዚህ እንትን ፉርኖ ዱቄት፣ ዘይትና ጤፍ ለመግዛት ነው የመጣ ነው። ከሰላም ስምምነት በኋላ ከዚህ በፊት ከነበረው ዋጋ አሁን ያለው ዋጋ በጣም በወረደ መልኩ እያየ ነው ያለ ነው። እርግጥ ነው ሙሉ በሙሉ ቀንሷል ማለት አንችልም፣ ግን ለውጦችን ግን እያየንበት ነው ያለው። ለምሳሌ አሁን ዘይት እየገዛው ያለው ለዚህ ጋር 1700 1800 ምንገዛ የነበር ነው ዘይት አሁን ወደ 1400 ከ3 እስከ 400 ብር ልዩነት ያየን ያለ ነው ማለት ነው። ተመሳሳይ ፎርኖ ዲኬት 3 እስከ 13000 ብር የነበረ እንደየጥራት ደረጃው አሁን ወደ 9000 ብር አካባቢ ነው የሚሆነው ለኩንታል። እንደዛ አካባቢ ደርሷል ማለት ነው። ስለዚህ ጤፍም እንደዚህ ተመሳሳይ ነጭ ጤፉ አይ ቲንክ እሱ አሁን ከአንድ ወር በፊት 13000 ብር ነበር የገዛሁት ከአንድ ወር በፊት። አሁን ተመሳሳይ ዋጋውን ስናይ 10000 ብር ያው ከዚህ የሚቀነስ ድል ይኖራል ብለ አስባለሁ። ሰርገኛ 6700 ብር አካባቢ ነው 6000 ብር አካባቢ አለ። ስለዚህ ሌሎችም እንደዚህ ቀይ ጤፍም የመቀነስ ሁኔታ ያያየንበት ነው። ተመሳሳይ ሌሎችም እንደዚህ መሰረታዊ ሸቀጦች አሉን ሩዝ መኮረኒ ምናምን እነዚህ ከስንዴ ዋጋ የመቀነስ ጋር ተያይዞ መሰለኝ እነሱም በጣም ቀንሷል።
ባስጨኳይ መሰረታዊ አገልግሎቶች በመክፈት ሸቀጦችም ወደ ክልሉ እንዲገባ ማድረግ ይገባል ብለዋል አቶ ሩፋኤል።
መሰረታዊ አገልግሎት የመከፈት ጉዳይ ቢኖር ቆንጆ ነው። አሁን ዋጋ ቀንሷል ቅናሽ ዋጋ ያየን ያለ ነው። ይሁንና የመግዛት አቅም ግን የለም። ብዙ ሰዎች ጋር ስታይ መግዛት ይፈልጋሉ ግን መግዛት አይችሉም። ለይሄን ዋጋ መነግር በኩንታል ነው። በዝቅተኛ ሂሳብ በዝቅተኛ ቁጥር ለመግዛት ሲፈልግ የግድ እንትን ማለት አለበት። በቡድን ሆኖ ወይ ማለት አራት ሰው ሆኖ ኩንታሉን ይገዛል። አንድ ሰው በአንድ ጊዜ መግዛት ስለማይችል ማለት ነው። ስለዚህ ያ ነገር አንድ ሰው አንዱን ነገር ለመግዛት እንዲችል የመሰረታዊ አገልግሎቶች መከፈት ሁሉንም የመግዛት እድል ከፍ ያደርገዋል። በዛ ላይ እንደገና ደግሞ የዋጋው መቀነስንም ጭምር እንትን ያሳያል። ዋጋ በጣም ሊቀንስ እንደሚችል ታያለ መሰረታዊ አገልግሎት። ከዛ ፕላስ እንደገና ትራንስፖርት መንገዱ የንግድ ቀጠናዎች ክፍት ሲሆኑ ሰላም እና ከሁሉም በላይ ሰላሙ እነዚህ ነገሮችን ማመቻቸት ሲችል የበለጠ የተረጋጋ ዋጋ ይኖራል ብዬ አስባለሁ።
በተለያዩ ሸቀጦች ንግድ የተሰማሩ አቶ መሐመድ ካህሳይ የተባሉ በበኩላቸው ቶሎ አገልግሎቶች ቢከፈቱና ትራንስፖርትን ቢጀመር በአሁኑ ጊዜ ወደ ባዶነት የተጠጋው ሱቋቸው በአጭር ጊዜ እንደሚሞሉት ተናግረዋል።
ሰላም የመሰለ ምንም የሚወዳደረው ነገር የለም። ጥፋት ጥፋት ነው ሁልጊዜ። ሰላም ግን ሰላም ነው። አሁን ሰላም ከተጀመረ ጀምሮ ግን አሁን እንደምታዩ ያለው ለምሳሌ ዘይት 2100 የነበረው በአንድ ጊዜ በተወሰነ ጊዜ ወደ 1500 1450 አካባቢ ገብቷል። ለአምስት ሊትር ማለት ነው። የበለጠ ደግሞ የመኪናው ምናምኑ ትራንስፖርቱ ሲከፈት ባንኩ ምናምን ሲከፈት ደግሞ በጣም ቆንጆ ነገር ይሆናል። ይህ እኮ ባንክ ሳይከፈት እንደዚህ ሆነ። ባንክ ምናምን ይሄ የሚፈለገው ለሰው ልጅ ሲከፈት ሁሉ ነገር ጥሩ ነገር ይሆናል እና በጣም ደስ ይላል። ስኳር ደግሞ አየው ከ270 ምናምን የነበረ አሁን ወደ 160 መግባቱ ይኸው ልዩነቱ በጣም ደስ ይላል። አንድ ኪሎ ማለት የመድኃኒት ይሁን የጥራጥሬ ይሁን የምናምን ሁሉ ነገር ከመጣ እኮ ወደ ቦታው እየተስተካከለ ይመጣል። ሱቁም ይሞላል። መንገዱ ትራንስፖርቱን 24 ሰዓት የሚሰራ ከሆነ በጣም ቆንጆ ነው የሚሆነው ማለት ነው። ስለዚህ መንግስት ቶሎ ብሎ አስተካክሎ ከደረገው በጣም ደስ ይለናል ማለት ነው።
ተዘዋውሬ እንደተገነዘብኩት ከሳምንት በፊት 2700 ብር ለ25 ኪሎ ግራም ይሸጥ የነበረ ማኮረኒ 1800 ብር እየተሸጠ ነው። አንድ የታሸገ ፓስታ ከ130 ብር ወደ 60 ብር ቀንሷል። ኦቸሎኒ ለ1 ኪሎ ግራም ከ370 ብር በ160 ብር እየተሸጠ ነው። በሽንኩርት ቲማቲምና ድንች ዋጋ ግን ለውጥ እንደሌለ ነው ከነጋዴዎች የሰማሁት። ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለም።
የአሜሪካ ድምፅ ከዋሽንግተን ዲሲ መተላለፉን ቀጥሏል። ወደ ተከታዩ ዘገባ ስናልፍ ደግሞ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ኮንሶ ዞን እና በሶስት ልዩ ወረዳዎች ለአመታት በዘለቀ የጸጥታ ችግርና ጥቃቶች የተፈናቀሉ ከ145,900 በላይ ዜጎች ከሞት እስከ አካል ጉዳት ሰብአዊ መብት ጥሰት ደርሶባቸዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ዜጎች በቂ ድጋፍ እንደማይቀርብላቸው ማረጋገጡን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መለሰ ለአሜሪካ ድምጽ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
ኢሰመኮ ክትትል አደረግኩባቸው ሲል በሪፖርቱ የጠቀሳቸው በኮንሶ ዞን በአለ በድራሽና በአማሮ ልዩ ወረዳዎች የሚገኙ የአገር ውስጥ ተፈናቃዮች መጠለያ ጣቢያዎች ናቸው። ኮሚሽኑ የተፈናቃዮችን የሰብአዊ መብት አያያዝ ሁኔታ ላይ አገር አቀፍና ዓለም አቀፍ ህጎችን መሰረት በማድረግ ከሐምሌ 26 እስከ ነሐሴ 6 ቀን 2014 ዓ.ም ክትትል በማከናወን ያዘጋጀውን የ21 ገጽ ሪፖርት ትላንት ይፋ አድርጓል። ኢሰመኮ ተቀባይ ባላቸው ማህበረሰብ ውስጥ በመዘዋወር ተፈናቃዮችንና የመንግስት ስራ ኃላፊዎችን እንዲሁም የተለያዩ ድጋፍ የሚያቀርቡ መንግስታዊ ያልሆኑ ዓለም አቀፍ ድርጅቶችን በማነጋገርና የቡድን ውይይቶችን በማከናወን በተጨማሪም የሰነድ ማስረጃዎችን በማሰባሰብና የአካል ምልከታ በማድረግ ምርመራ ማከናወኑን በሪፖርቱ ገልጿል። 53,000 ተፈናቃዮች በኮንሶ 40,000 በድራሼ 8,331 በአለም 44,202 ተፈናቃዮች ደግሞ በአማሮ እንደሚገኙ የስማኮ ምክትል ኮሚሽነር ወይዘሮ ራከብ መሰለ ተናግሯል። የተፈናቀሉ ዜጎች በአስቸጋሪ ሁኔታ ውስጥ መሆናቸውን ጠቅሰው የሰብአዊ መብት ጥሰቶች እንደሚፈጸምባቸው ማስረድቷል።
ወደ 146,000 አካባቢ የሀገር ውስጥ ተፈናቃዮች ያሉበትን አካባቢ ነው ክትትል አድርገን ያገኘ ነው። እና እንግዲህ የተፈናቃዮች ሁኔታን ስንመለከት ያሉበት ሁኔታ የሚደርሳቸው ሰብአዊ ድጋፍ በጣም አነስተኛ ነው። አብዛኞቹ በቂ ተደራሽ የሆነ ጊዜውን እየጠበቀ የሚሰጥ ድጋፍ አያገኙም። በተለይ ደግሞ አስቸጋሪ ሁኔታ ላይ ያሉ ወይም ልዩ ትኩረት የሚሹ የህብረተሰብ ክፍሎችን እንደ ህፃናት፣ ሴቶች፣ በተለይ አጥቢ ሴቶች ወይም የወለዱ ሴቶችን፣ አካል ጉዳተኞችን፣ አረጋውያንን ከተመለከትን እንዲያውም ችግሩ የተባባሰ ይሆናል። እነሱ ላይ ልዩ ትኩረት ተሰጥቶ ድጋፍ ስለማያገኙ
መፈናቀልን በመከላከልና ለተፈናቀሉ ዜጎች በቂ መፍትሄ ከመስጠት አኳያም ከፍተኛ ችግር መኖሩን ኮሚሽነሯ ለቪኦኤ ገልጿል። በኮንሶ ዞንና በአለልዩ ወረዳ አዋሳኝ አካባቢዎች በነበረው ግጭት ከአለ ወረዳ ቀርቀርተ ቀበሌ የተፈናቀሉት አቶ አዳሙ አዲሱ ይህን አረጋግጧል።
ቤቶች ነበሩ። ቤቶች ያው ተቃጥሎ እርሻ ነበረን። እርሻ ያው እንዳንዘራ ያው ግጭት መኪና ዘቃ እርሻው ዘቀብሎ ቀጣ የሰጠር ግን ያው አንዳንድ ሁሉም አያገኝም በተለይ ይሆናል እያሉ እና እስካሁን ርኛ አላገኘንም። የተወሰነ ሰው እያገኘ ነው ግን ያበተራ ነው እየተባለ ነው።
የደረሱ የመብቶች ጥሰት ከመፈናቀል በኋላም ሰብአዊ መብቶች አያያዝ ላይ የተስተዋሉት ክፍተቶች በተለይም በምዝገባና ሰነድ ማግኘት፣ የጸጥታና የደህንነት ፍትህ አለማግኘት፣ ልዩ ድጋፍ የሚሹ ተፈናቃዮች ጥበቃና ዘላቂ መፍትሄዎች አለማመቻቸት አሳሳቢ ጉዳዮች መሆናቸውንም ሪፖርቱ አመላክቷል። በቂ ሰብአዊ ድጋፍ እንደማይደርሳቸውም ኮሚሽነሯ ገልጿል።
ሰብአዊ ድጋፍ ስንል ከምግብ ይጀምራል። ውሃ አለ። የመጠለያ ሸራው ራሱ ለመጠለያ በቂ ነው የሚለው በጣም አስቸጋሪ ነው። በት ሁኔታ አለ እንዳልኩት የምግብ ማከፋፈሉ ጊዜ አንዳንድ ጊዜ ሩቅ ቦታ ይሆንና የሚከፋፈለው የአካል ጉዳት ያለባቸው አረጋውያን ሰዎች በቀላሉ ለመድረስ ይቸገራሉ። እንደዚሁም የትምህርት አገልግሎት ላይ አካባቢው ላይ ጫና ስለሚፈጠር በተለይ ተቀባይ ማህበረሰብ ውስጥ እነዚህ አገልግሎት ራሳቸው በቂ ሁኔታ ስለማይኖር ተጨማሪ ተፈናቃይ ማህበረሰብ ደግሞ ሲጨመርበት የበለጠ ውጥረቱ ከፍ ይላል። ስለዚህ የትምህርት አገልግሎት፣ የጤና አገልግሎትም የሚያገኙበት ሁኔታ አይኖርም። ስለዚህ ሰብአዊ ድጋፍ ላይ ከፍተኛ ክፍተት አለ።
ከአማሮ ልዩ ወረዳ ዶርባደ ቀበሌ የተፈናቀሉት አቶ ጴጥሮስ በንጆ የሰብአዊ ድጋፍ እርዳታ ውስንነት መኖሩን ተናግሯል።
ባለፈ ጊዜ የተወሰነ ይህል መጥቶ ነበረ እና ያው ይህል በኋላ የመጣ ነገር ምንም ድጋፍ ተፈናቃዮች የማጠ ድጋፍ ምንም የለም። አሁን ችግር ውስጥ ያሉት ምንም ችግር አልተለወጠም። ያውም ሰላም አልተገኘም።
ተፈናቃዮች በግጭትና በመፈናቀል ሂደት ወቅት የሞትና የአካል ጉዳት የደረሰባቸው ሰዎች መኖራቸው፣ በሴቶች ላይ ጾታዊ ጥቃት መፈጸሙና ንብረቶቻቸውም መውደሙና መዘረፋቸውን ተናግሯል። ተፈናቃዮች በሚገኙባቸው መጠለያ ጣቢያዎች አካባቢ በቂ ጥበቃ ካለመኖሩ የተነሳ ተፈናቃዮች የደህንነት ስጋት እንዳለባቸው ተናግሯል። ላለፉት 3 ተከታታይ ዓመታትም አካባቢዎቹ ዝናብ ባለማግኘታቸው በተፈጠረው ድርቅ የራብ ስጋት እንዳለባቸውም ተመላክቷል። ዘላቂ መፍትሄን አስመልክቶ መንግስት በቀድሞ የመኖሪያ አካባቢያቸው አስተማማኝ ጸጥታና ደህንነት በማረጋገጥና መደበኛ ኑሮ ለማስጀመር የሚያስችል ሁኔታ በመፍጠር ወደ ቀያቸው እንዲመልሳቸው በተደጋጋሚ ጊዜ ቢጠይቅም ምላሽ እንዳልተሰጣቸውም ተናግሯል።
የሞቱ ሰዎች አሉ፣ አካላቸውን ጎደለ ሰዎች አሉ። ግን ያው በወቅቱም ስላልሆነ ክትትሉ የተሰራው ይሄን ያህል ነው ብሎ ለማለት አስቸጋሪ ነው። መቁጠር ላይ ስላላተኮረ ቁጥሩ የለንም።
ሪፖርታችሁ በዋናነት የሚጠይቀው ተፈናቃዮች ወደ ቀያቸው እንዲመለሱ ነው ወይስ ድጋፍ እንዲደረግላቸው ነው?
ሁሌም ቢሆን በተቻለ መጠን የመፈናቀልን ሁኔታ ማሳጠር የሚለው አንደኛው ምክረ ሀሳብ ነው። ነገር ግን ያንንም ለማሟላት ቅድመ ሁኔታዎች አሉ። እነዚህን ሰዎች ለመመለስ በአካባቢያቸው ያለው የግጭት ሁኔታ፣ የሰላም ሁኔታ አስተማማኝ መሆን መቻል አለበት። ስለዚህ አንዱ የምንጠይቀው የግጭቶች ሁኔታዎች መንስኤያቸው ዘላቂ መፍትሄ ሊያገኝ ይገባል ነው ዋናው።
ለሀገር ውስጥ ተፈናቃዮች ተገቢውን የሰብአዊ መብቶች ጥበቃ ለማድረግ በቂ የህግና ተቋማዊ አደረጃጀት ባለመኖሩ የተፈናቃዮችን የሰብአዊ መብቶች አያያዝን የከፋ እንደሚያደርገውም ምክትል ኮሚሽነሯ ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
በተከታይ ወደ ጎረቤት ሀገር ኬንያ ስናመራ በአፍሪካ ቀንድ የተከሰተው አስከፊ ድርቅ ሰፋፊ መሬቶችንና ተክሎችን ሲያደርግ በሚሊዮን የሚቆጠሩ ከብቶችን ገድሎ የሰውንም ሆነ የዱር እንስሳትን ህይወት አደጋ ላይ ጥሏል። ይህን የድርቅ ተጽዕኖ ለመቀነስ ታዲያ አንድ የኔዘርላንድ አካባቢ ጥበቃ ቡድን በኬንያ የሚገኙትን የማሳይ ጎሳዎች ደረቅ መሬትን የዝናብ ውሃ በማጠራቀም ለማንሰራራት እየሰራ ይገኛል። ነገር ግን ዝናቡ ለአምስት ወቅቶች ሳይመጣ በመቅረቱ ሙከራው ላይ ጥያቄ ያላቸው አሉ። በአሜሪካ ድምጹ ጁማ ማጃንጋ የተጠናቀረውን ዘገባ እንግዶ ወልድ ያቀርበዋል።
እግዚአብሔር በዝናብ አስበን እያሉ በኬንያ የማሳይ ጎሳ አባላት የጸሎት መዝሙራቸውን እያሰሙ ነው። የማሳይ ጎሳዎች ከብት አርቢዎች ናቸው። ለአርባ ዓመታት ያልታየ ድርቅ መታየቱ እጅግ ያስደነገጣቸው ጉዳይ መሆኑን የጎሳው ሽማግሌ ካሳይን ኦሌ ሴሌፒ ይናገራሉ።
We have lost nearly all our livestock due to prolonged drought. As the Maasai, we depend on
ሁሉንም ከብቶቻችንን በሚባል ደረጃ በድርቁ ተነጥቀናል። ማሳይ እንደመሆናችን ህይወታችን በእንስሶች ላይ ጥገኛ ነው። ለዛም ነው አሁን እዚህ ሰብሰብ ብለን እየቆፈርን የተራቆተውን መሬት በሳር ሸፍነን ለከብቶቻችን መኖ እንዲውል እየሞከርን ነው።
የማሳይ ኩኩ ማህበረሰብ ከብት እርባታ የሚገኘው በኬንያ ሳቮ እና አምቦሴሊ ብሔራዊ ፓርኮች መሃል እና ሀገሪቱን ከታንዛኒያ ጋር በሚያዋስናት ደቡባዊ ድንበር ላይ ነው። ቦታው በድርቅ ወቅት ለከብቶች ግጦሽ የሚውል የተጠበቀ ቦታ ነው። በአፍሪካ ቀንድ የደረሰው አስከፊ ድርቅ ግን ይህን አካባቢ አልማረውም ሲሉ ቲሞቲ ሌናያ ከማሳይ የዱር ጥበቃ ድርጅት ይገልጻሉ።
እዚህ ያለው ማህበረሰብ ትልቅ ችግር ውስጥ ነው ያለው። በተለይ አሁን በገጠመን ድርቅ ሳቢያ 80% የሚሆኑትን የቤት እንስሶችን አጥተናል። እንደምንገምተው ችግሩ ጊዜው በጨመረ ቁጥር እየከፋ እየሄደ ነው።
ጀስት ዲጊት የተሰኘ የኔዘርላንድ ቡድን ከማሳይ የዱር ጥበቃ ድርጅት ጋር በመተባበር የደረቀው መሬት እንዲያገግም ማህበረሰቡን በመርዳት ላይ ይገኛል። የዝናብ ውሃን ለመከተር በግማሽ ክብ ቅርጽ ትናንሽ ጉድጓዶች ይቆፈራሉ። ከዛም የሳር ዘር ይበትኑበታል። ችግሩ ግን አሁንም ዝናብ የለም። ላና ሙለር የአካባቢው ጥበቃ ባለሙያ ሲሆኑ በኬንያ የጀስት ዲጊት ፕሮጀክት ኃላፊ ናቸው።
ትንሽ ዝናብ የሚጥል ከሆነ ዘሩ ይጸድቃል። ተጨማሪ ዝናብ የማይኖር ከሆነ ግን ይደርቃል። አካባቢው ግን ከድርቅ ጋር የተላመደ በመሆኑ በትንሽ ዝናብም ዘሩ ሊጸድቅ ይችላል። ለዛም ነው ጥቂትም ቢሆን የሚመጣውን ዝናብ በሚገባ ለመጠቀም የምንሞክረው።
አረንጓዴው ግጦሽ በሰውና በእንስሳት መካከል ያለውንም ግጭት ሊያስወግድ ይችላል። ፖሊን ፖል በኦሎሪካ መንደር ነዋሪ ነች።
What causes elephants to invade farms is lack of water and pasture in the park.
ዝሆኖቹን ወደ ግጦሹ የሚያመጣቸው በፓርኩ ውሃና የሚመገቡት ምግብ ባለመኖሩ ነው። ስለዚህ ይህ ሳር የሚያድግ ከሆነ እንስሶቹ በፓርካቸው የሚመገቡት ይኖራቸዋል። እኛም ሰላማችንን እናገኛለን።
ጀስት ዲጊት እንደሚለው ባለፉት 2 ዓመታት 273,000 ጉድጓዶችን ቆፍረዋል። በዚህም 2,000 ሄክታር መሬት እንዲያገግም አድርገዋል። ሳሩን በመሸጥም ሴቶችን ለመርዳት ተችሏል። የዱር ጥበቃ ድርጅቱ እንደሚለውም ሳሩን መልሶ እንዲበቅል በመደረጉ የቱሪዝምን ስበት ጨምሯል። ላኖይ ሚቴኪኒ በኩኩ ተወልዳን ያደገችው አሁን የእርሷ ማህበረሰብ በድርቅ የተጎዳውን መሬት ለማንሰራራት እየሰራ ባለው በማሳይ የዱር ጥበቃ ድርጅት ውስጥ ትሰራለች።
በዚህ ፕሮጀክት ቱሪዝም እንዲመጣ አድርገናል። ምክንያቱም የዱር እንስሳቱ ወደ ተንከባከብናቸው ቦታዎች ይመጣሉና።
ደመናው ሰብሰብ እያለ ነው። የማሳይ ጎሳ አባላትም ሰማዩ ተከፍቶ ዝናብ እንዲወርድ በመዝሙር አምላካቸውን እየለመኑ ነው።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የረቡ ምሽት ዝግጅታችንን ነው። ተከታዩ መሰናዷችን የሚሆነው ዲሞክራሲ በተግባር ነው። ወደዛ ከመሄዳችን በፊት ግን አንድ ማስታወቂያ እንስማ።
Yeah.
የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻይነሹን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ
ዛሬው የዲሞክራሲ በተግባር ዝግጅታችን በትላንትናው ዕለት የተካሄደውን የአሜሪካ ምርጫና ውጤት በተመለከተ አንድ ምሁር አነጋግረናል። ፕሮፌሰር ሙሐመድ ጣኢር ይባላሉ። በኮሊን ኮሌጅ ሴንትራል ፓርክ በኢኮኖሚክስ የትምህርት ክፍል ውስጥ መምህር ናቸው። የምርጫው ውጤት በሀገር ውስጥም ሆነ በውጭ ፖሊሲ ላይ ስለሚኖረው ፋይዳና ሌሎች ጉዳዮች አስተያየታቸውን አጋርተውናል። ያነጋገራቸው እንግዶ ወልዴ ነው።
አመሰግናለሁ ፕሮፌሰር መሐመድ ጣኢር። እንደሚያውቁት አሁን እኛ እኔና እርስዎ በምንነጋገርበት ሰዓት ገና ቆጠራው እየተካሄደ ነው። ዋናው የሚጠበቀው ይመስለኝ አንዱ የሪፐብሊካን ፓርቲ የህግ መወሰኛውንም ሆነ የምክር ቤቱን ቢቆጣጠር፣ ሁለቱን ወይም ከሁለት አንዱን ቢቆጣጠር በቀሪው የጆ ባይደን ሁለት ዓመት የስልጣን አስተዳደር ላይ የሚኖረው ተጽዕኖ ምንድን ነው በሚለውን ጀምር።
እሺ፣ አመሰግናለሁ። እንግዲህ የአሜሪካን ስርዓት የአሜሪካን ሲስተም እንደምናውቀው በተፎካካሪነት ላይ የተመሰረተ ስለሆነ ሪፐብሊካኖች የህግ መወሰኛ ምክር ቤቱን ከተቆጣጠሩት የጆ ባይደን አጀንዳ ብዙውን ይቃወሙታል። እንደፈለገው ሊሆንለት አይችልም፣ ያ የታወቀ ነገር ነው። ግን እስካሁን እስከዚህ ሰዓት ድረስ ሴኔቱንም የላይኛውንም ህግ መወሰኛ የታችኛውንም ገና አልተወሰነም፣ አልታወቀም፣ ድምፅ እየተቆጠረ ነው።
በውጭ ፖሊሲ ጉዳይ ላይስ የሚኖረው አንዱ ወይም የላይኛው ፓርቲ መልሶ የህግ አውጪውን አካል ቢቆጣጠር በውጭ ፖሊሲያቸው ላይ የሚያመጣው ለውጥ አለ?
እንግዲህ በተለምዶ የአሜሪካን ፕሬዚደንት የአሜሪካን የውጭ ፖሊሲ ከሞላ ጎደል እንደፈለገው ነው የሚያሽከረክረው። እንደ ባህል አድርገው መብቱን ይሰጡታል ለፕሬዚደንት፣ ዴሞክራትም ይሁን ሪፐብሊካን። እሱ ብዙ የሚቀየር አይመስለኝም። ግን ለዩክሬን የሚሰጠው እርዳታ በጣም ብዙ ነው፣ መቀነስ አለበት የሚሉ አንዳንድ ድምጾች አሉ። እሱም እኔ የምርጫ ቅስቀሳ መፈክር ከዛ የሚያልፍ አይመስለኝም። አብዛኛው የሪፐብሊካን የሴኔት አባላት ይሄንን ይደግፋሉ። አሜሪካ እንደሚመስለኝ ከሆነ ማንም የታችኛውንም የላይኛውንም የህግ መወሰኛ ምክር ቤት ቢቆጣጠር ለዩክሬን የሚሄደው እርዳታ ይቀጥላል የሚል ግምት አለኝ።
ከኢትዮጵያ የሚሆን ከኤርትራ ወይም ከምስራቅ አፍሪካ ከአፍሪካ ቀንድ ጋር በተያያዘ እዚህ የምርጫ ውጤት የሚያመጣው የውጭ ፖሊሲ ለውጥ ይኖር ይሆን ፕሮፌሰር?
ብዙም የሚቀየር አይመስለኝም። እንግዲህ ቅድም እንዳልኩህ ነው ለአሜሪካን ፕሬዚደንት እንትን ይሰጡታል፣ ይሄ ደፍረንስ ይሉታል። የውጭ ጉዳይ ፖሊሲን በሚመለከት መብት ይሰጡታል። ሞር ኦር ለስ የፈለገውን ነገር ማድረግ ይችላል ለአሜሪካን ፕሬዚደንት። ያ ብዙም የሚቀየር አይመስለኝም። እስካሁን ፕሬዚደንት እንግዲህ እሱ ነው። ኮምፕሮማይዝ ነው እዚህ ሀገር፣ ይህንን ውሰድ ይህንን ቶ ነው። ያንንም ይገበያያሉ እነሱ። ግን እኔ ብዙ ለውጥ አላይበትም በዛ ላይ።
ሌላው በዚህ ምርጫ ህብረተሰቡ እየተከታተለ ያለው ሌላው ጉዳይ በትራምፕ ይደገፉ የነበሩ የተወዳዳሪ ውጭዎች ጉዳይ ነው። በሪፐብሊካኖቹ በኩል የነሱም ጉዳይ ገና አለየለትም። ቆጠራው መካሄድ ላይ ነው። አንዳንዶቹ ያሸነፉ ነው፣ አንዳንዶቹም እየወደቁ ነው። እና በዚህ ላይ ምን አስተያየት አለዎት? የነዚህ እጩዎች ማሸነፍ አንዳንዶቹን እንደውም የመገናኛ ብዙሀን ኤሌክሽን ዲናየርስ ይሏቸዋል። ምርጫን የማይቀበሉ የምርጫ ውጤትን የማይቀበሉ የሚል ነቀፌታ ይቀርብባቸዋል። እና የነዚህ ተወዳዳሪዎች በዚህ ምርጫ መቅረብ እንደውም አንዳንዶቹ ማሸነፍ የአሜሪካንን የወደፊት የፖለቲካ አዝማሚያ ወዴት እየወሰደ ይመስለውታል?
እኔ እንደሚመስለኝ እንደተገመተው አይደለም። የፕሬዚደንት ትራምፕ ኢንፍሉዌንስ እንደተጠበቀው አይደለም። አንዳንዶቹ አሸንፏል። ፕሬዚደንት ትራምፕ ኢንዶርስ ያደረጋቸው ለምሳሌ የፍሎሪዳ ክፍለ ሀገር አስተዳዳሪ አሸንፏል። እሱ ደግሞ በጣም ወግ አጥባቂ ነው እንደምታውቀው። የበፊቱን አስተዳዳሪ በትልቅ ነጥብ ነው ያሸንፈው፣ ቻርሊ ክሪስትን። እሱ አለ። ሌላው ደግሞ በፔንሰልቬኒያ የትራምፕ እጩ የነበረው ማለቴ በትራምፕ ኢንዶርስ የተደረገው ማመት አዋዝ ተሸንፏል። ጃን ፌደርማን የሚባለው ሰውዬ ታሞ ሆስፒታል ገብቶ ከወጣ በኋላም እንደገና ታሞ ያ ሰውዬ አሸንፏል። እንደተጠበቀው አይመስለኝም። የትረምፕ ኢንፍሉዌንስ ያን ያህል አይመስለኝም። ሪፐብሊካኖች አንድ በርጩማ ብቻ የፈልጉት 50 አላቸው። ዴሞክራቶች 48 ነው ያላቸው። ሁለቱ ኢንዲፐንደንቶች ከዴሞክራት ጋር ኮከስ ስለሚያደርጉ 50-50 ነው አሁን። ዴሞክራቶች አንድ አግኝተዋል። ፐንሰልቬኒያን 49 ሆነዋል። ሁለት ይፈልጋሉ አውትራይት ኮንትሮል ለማድረግ ግን አንድ ሌላ ካሸነፉ ታይ ይሆናል፣ እኩል ይሆናል 50-50። ቫይስ ፕሬዚደንቱ ታይ ብሬከር ይሆናል። እንደ በፊቱ ይመለሳል ማለት ነው ስታተስ ኮ። ሪፐብሊካኖች ግን አንድ ብቻ ነው የፈልጉት። ያንን ካሸነፉ የላይኛውን ህግ መወሰኛ ይቆጣጠራሉ። ሀውሱ ደግሞ የታችኛው ገና ነው፣ እሱም አልተወሰነም። 215 ያስፈልጋል፣ ግን ሪፐብሊካኖች እየመሩ ነው እስካሁን እሱም አልታወቀም። በቻንስ አላቸው የታችኛው ምክር ቤት ለመውሰድ።
ፕሮፌሰር መሐመድ ጣሂር በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮች፣ ዘወትር ሮብ በየሳምንቱ ሴቶችና ቤተሰብ የተሰኘ መሰናዶ ይዘን እንቀርባለን። ለዛሬም አንድ ፕሮግራም አሰናድተን ነበረ። በየዓመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋርድ ባለፈው ዓመት ለመጀመሪያ ጊዜ ለኢትዮጵያውያን የፊልም ባለሙያዎች ሽልማት ሰጥቶ ነበር። ሽልማቱን ያገኙት ጋዜጠኛ ሀድራ አህመድና የካሜራ ባለሙያ ንጉሱ ሰለሞን የምሽቱ እንግዶቻችን ነበሩ። ሆኖም በዩናይትድ ስቴትስ ትላንት በተካሄደው ምርጫን ተመልክቶ ከተለያዩ ቦታዎች ባጠናቀርናቸው ዘገባዎች ምክንያት ይህንን ፕሮግራም በዛሬው ምሽት ማቅረብ አልቻልንም። ሆኖም በደገው ምሽት ይዘነው እንመለሳለን። ለዛሬ በፕሮግራማችን ላይ ያላችሁን አስተያየቶች ወይም ደግሞ ቢካተቱ የምትሏቸውን ጥቆማዎች ለማድረስ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
መሰናዷችንን እያጠቃለልን ነው። ዘወትር በየዕለቱ ከምሽቱ 3 ሰዓት ላይ ከሰኞ እስከ አርብ ወደ እናንተ የሚደርሰው የአሜሪካ ድምጽ ራዲዮ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ወደ እናንተ ይደርሳል። በዝግጅቶቻችን ላይ በማስተያየቶቻችሁን ለማድረስ በድጋሚ እናስታውሳችሁ፣ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ፌስቡክ አት ቪኦኤ አምሃሪክ፣ ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር መገኛችን ነው። ስልክ መስመራችንን 2022513505 በመጠቀም በዋትሳፕ ላይ የድምፅ መልእክታችሁን ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። ከአቀናባሪያችን ብርሃን ኃይሉ ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ። Thank you.